the Voice of America.
በተለያዩ ክልሎች ላለው ህዝባዊ እንቅስቃሴና ጥያቄ አፋጣኝ ምላሽ ካልተሰጠ አገሪቱ ወደ እርስ በርስ ግጭት ልታመራ ትችላለች ሲሉ የቀድሞ ፕሬዝዳንት ዶክተር ነጋሶ ጊዳዳ ስጋታቸውን ገለጹ። የሰልፈኞቹን ጥያቄዎች ማድመጥና ሰብአዊና ዲሞክራሲያዊ መብቶችን በህገ መንግስቱ መሰረት ማክበር ይህ እንዳይሆን እንቅፋት የሆኑ አዋጆችን መሰረዝ ቀዳሚው እርምጃ ሊሆን እንደሚችልም ጠቁመዋል። ዶክተር ነጋሶን ያነጋገረው እስክንድር ፍሬው ተከታዩን ቀጥሎ አጠናቅሯል።
ከ1987 እስከ 1994 መጀመሪያ የኢትዮጵያ ፕሬዝዳንት ሆነው ያገለገሉት ዶክተር ነጋሶ ጊዳዳ ከወጣትነት ጀምሮ አብዛኛውን እድሜያቸውን በፖለቲካ ተሳትፎ ያሳለፉ ናቸው። ከኦሮሞ ነጻነት ግንባር እስከ ሆኑ ገዢ ፓርቲ ኢህአዴግ እስከ ያኔው አንድነት ፓርቲ በከፍተኛ አመራርነት አገልግለዋል። ያመኑበትን የመሰላቸውን ከመናገር ወደ ኋላ የማይሉ ሁኔታዎች ካላስደሰቷቸውም የፓርቲ አባልነትን እስከማቆም ስልጣንን እስከመልቀቅ የሚሄዱ እንደሆኑ በአደባባይ አሳይተዋል። ዛሬ የየትኛውም የፖለቲካ ፓርቲ አባል አይደሉም። በግላቸው ግን በአገራዊ ጉዳዮች ላይ ይናገራሉ፣ ይጽፋሉ። ከዚህ አንጻርም በኦሮሚያና በአማራ ክልሎች እየተካሄዱ ያሉ የተቃውሞ እንቅስቃሴዎችና ጥያቄዎች ምላሽ አለማግኘታቸው እንደሚያሳስባቸው እየገለጹ ነው። ዛሬ ለአሜሪካ ድምጽ ሲናገሩም ይሄንኑ ስጋታቸውን አንጸባርቀዋል። ለጥያቄዎች አፋጣኝ ምላሽ ካልተሰጠ፣ ችግሩን በቶሎ ልባት ካላገኘ የከፋ ውጤት ሊያስከትል እንደሚችል የዶክተር ነጋሶ ስጋት ነው።
እነዚህ ችግሮች ካልተፈቱ የኔ ፍራቻ ምንድን ነው? የቀጠለ ይሄድና ሌሎችን አካባቢዎችንም ደግሞ ሊስብ ይችላል። ይሄ ደግሞ ወዴት ሊሄድ ይችላል? ወደ እርስ በርስ ግጭትና በህዝቦች መካከል፣ እንደገና ደግሞ በመንግስትና በተቃዋሚዎች መካከል ጦርነቶች ሊከሰቱ ይችላሉ ብዬ ነው የሚሰጋው። ይሄ ጦርነት አንዳንድ ሰዎች እንደሚሉት ሀገር ትበታተናለች የሚለው ሳይሆን አገርም ሳይትበታተን እንደ ሱዳን፣ እንደ ሶማሊያ፣ እንደ የመን፣ እንደ ሶሪያ የዚህ አይነት ግጭቶች ሊከሰቱ ይችላሉ የሚል ፍራቻ አለኝ።
በጸጥታ ኃይሎች እየተወሰደ ያለው የኃይል እርምጃ እንደሚያሳስባቸው የተለያዩ የሰብአዊ መብት ድርጅቶችና ሀገራት ተናግረዋል። ይህንኑ ያንጸባረቁት የቀድሞው ፕሬዝዳንት የኃይል እርምጃው አሉታዊ ውጤት እንደሚያስከትል ያስጠነቅቃሉ።
በጣም የሚያሳዝን አሁን ለምሳሌ ባሌ ሮቤት ህዝብ ሰላማዊ ሰልፍ ወጥቶ ወታደሮች እንደዛ ቆሞ ፊት ለፊት ተኩሰው አንዱ ልጅ ተዘርሮ ሲታይ፣ ወይም ደግሞ ጎንደር ቅዳሜ ዕለት እንደዛው መንገድ ላይ የሚሄድ ወጣት ሲገደል፣ አሁን ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ 3 ልጆች ቁጭ ብለዋል። 15 16 ልጅ ወታደር ነው እዛ አካባቢውን የሚቆጣጠረው፣ እና ወታደሮችን ሲያዩ ይሸሻል። አንዱ ሲሸሽ ይተኮስበትና ይገደላል አርብ ማታ። እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው? በዚህ ሀገር እንደዚህ የሚሆን ከሆነ ያመጣል። እነዚህ ነገሮች ከተባባሱ ካልተፈቱ፣ ቅድም ወዳልኩት ችግሮች መባባስ ይሄድና ወይ በአንድ በኩል በህዝቦች መካከል ያለመግባባትና ግጭቶች ሊኖሩ ይችላሉ፣ ወይም ደግሞ በመንግስትና በተቃዋሚዎች መካከል የጠነከረ ግጭት ሊከሰት ይችላል የሚል ፍራቻ አለኝ።
ሰላማዊ ሰልፎቹ ሰላማዊ እንዳልሆኑ በተደጋጋሚ የገለጸው የኢትዮጵያ መንግስት የጸጥታ ኃይሎቹ የተጋፈጡትም ከታጠቁ ተሳታፊዎች ጋር ጭምር እንደሆነ ይናገራል። ኃላፊነታቸውን እየተወጡ ያሉትም ራሳቸውን ለአደጋ በማጋለጥ ጭምር እንደሆነ ያስረዳል። የጸጥታ ኃይሎቹ ከመጠን ያለፈ ኃይል እንደሚጠቀሙ የገለጹት ዶክተር ነጋሶ ግን ሰልፎቹ ሰፊ የህዝብ ብሶት መኖሩን እንደሚያሳዩ ተናግረዋል። የአሁኑ የኢትዮጵያ ህገ መንግስት ነሐሴ 15 1987 የጸደቀው በዶክተር ነጋሶ የፕሬዝዳንትነት ዘመንና ፊርማ ነው። የወቅቱ ተቃውሞ አንዱ ምክንያትም መንግስት ይሄንን ህገ መንግስት አለማክበሩ እንደሆነ የዚያን ጊዜው ፕሬዝዳንት ያምናሉ። ሰብአዊና ዲሞክራሲያዊ መብቶችን ማክበር፣ የፖለቲካ ፓርቲዎችና የሲቪክ ማህበራትን በነጻነት እንዲንቀሳቀሱ ምህዳሩን ማስፋትና የመሳሰሉት ህገ መንግስቱን በትክክል ተግባራዊ በማድረግ የሚመለሱ መሆናቸውን ያስረዱት፣ ይህ ደግሞ ለዚህ እንቅፋት የሆኑትንና ከ1997 በኋላ የወጡትን አዋጆች በመሰረዝ ሊጀምር እንደሚችል አብራርተዋል።
ተግባራዊ የማድረጉ ጉዳይ ይመስለኛል እሱ በአስቸኳይ ሊደረግ ይችላል። ለምሳሌ የሚዲያ ጉዳይ፣ ፓርቲዎች እንቅስቃሴ፣ የሲቪክ ማህበራት ነጻነት። የሲቪክ ማህበራት እንደምታውቀው የግድ አንዱን ፓርቲ ደግፎ አይደለም፣ የህዝብን ውክልና የፓርቲዎች ህግ አምስቱ በ97 ዓመተ ምህረት በኋላ የታወጁ አዋጆች አሉ።
አምስቱ ማለት ለምሳሌ የጸረ ሽብር አዋጁ፣
የፓርቲዎች አዋጅ፣ የሲቪክ ማህበራት አዋጅ፣ የሚዲያም አዋጅ፣ እነዚህ የመሳሰሉት ናቸው። እነዚህ ቢታዩ የግድ ህገ መንግስቱን መጣስ አይደለም።
አዋጆቹ ግን ህገ መንግስቱን ይጻረራሉ። በርሶ እምነት?
በእኔ እምነት የሚጻረሩበት ሁኔታዎች አሉ እና እነዚህ ቶሎ መታየት ያለባቸው አንዱ የሚመጣው አመት ፓርላማ ሲከፈት ወዲያው ቶሎ መታየት ያለባቸው ጉዳይ ነው ብዬ ነው የምገምተው። የዲሞክራሲ ጥያቄ ነው ዋናው ነገር። የዲሞክራሲ ጥያቄ የፌዴራሊዝም ተግባራዊ ሆኗል ወይ፣ የሰብአዊ መብት ተግባራዊ ጥበቃ ተግባራዊ ሆኗል ወይ፣ ዲሞክራሲያዊ መብቶች ተግባራዊ ሆኗል ወይ የሚለውን ካየን እነዚህ በነዛ ህጎች የታቀፉ ናቸው።
የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ እንደጠቆሙት በአሁኑ ጊዜ ያለው የተቃውሞ እንቅስቃሴ ሰፋ ያሉ ችግሮች ምልክት ነው። በዚህም መሰረት እርሳቸው እንዳብራሩት በግንቦት 2007 ምርጫ ተካሂዶ አመት ሳይሞላው ሰፊ የተቃውሞ እንቅስቃሴ መነሳቱ በምርጫው አካሄድ ላይ ጥያቄ ያስነሳል። በኦሮሚያው የተቃውሞ እንቅስቃሴ ወጣቶችና አርሶ አደሮች በስፋት መሳተፋቸውም ጥያቄያቸውና ችግራቸው ምን እንደሆነ መመርመርን የግድ ይላል ብለዋል። ያሁኑ የተቃውሞ እንቅስቃሴ ያልተመለሱ የማንነት ጥያቄዎች እንዳሉ ማመልከቱንም አብራርተዋል።
የማንነት ጥያቄዎች ጎልተው የወጡበት ነው። የኮንሶ አለ፣ የቅማንት አለ፣ የወልቃይት ጠገዴ ጉዳይ አለ። የኦሮሚያም በአንድ በኩል የማንነት ጥያቄ ነው እና እነዚህ ጥያቄዎች ወይም ደግሞ ጉዳዮች የብሔር ጥያቄ ያልተፈቱ የብሔር ጥያቄዎች እንዳሉ በህገ መንግስቱ መሰረት ያልተፈቱ ጥያቄዎች እንዳሉ የሚያመለክት ይመስለኛል።
የቀድሞ ፕሬዝዳንት አከለው እንዳሉት በህገ መንግስቱ ላይ አገራዊ መግባባት አለመፈጠሩም በዚህ ወቅት መታየት ያለበት ጉዳይ ነው።
እስካሁን ድረስ ጭቅጭቆች ያሉባቸው አንቀጾች አሉ። አሁን ለምሳሌ ስለ አንቀጽ 39፣ ስለ ባንዲራ፣ ስለ ፌዴራል ስርዓት የመሳሰሉ ጥያቄዎች የሚነሱባቸው እና ጭቅጭቆች የቀጠሉባቸው እንትኖች አንቀጾች አሉ። እነዚህም አንዱ ምክንያት ታይቶ እንደገና ህገ መንግስቱ ታይቶ ሰፊ ተሳትፎ እና ውይይት ተካሂዶበት ለምንድን ነው የማናሻሻ የሚለውን ጥያቄ የሚያስነሱ
በተቃዋሚ ሰልፈኞች እየተነሱ ያሉ ጥያቄዎችን ለመመለስ የአጭርና የረጅም ጊዜ እርምጃዎች እንደሚያስፈልጉም ዶክተር ነጋሶ አብራርተዋል። በአጭር ጊዜ ሰብአዊና ዲሞክራሲያዊ መብቶችን የተመለከተውን ጨምሮ በህገ መንግስቱ የሰፈሩትን ድንጋጌዎች ማክበር፣ በረጅም ጊዜ ማለትም በጥቂት ዓመታት ውስጥ ደግሞ ህገ መንግስቱን አገራዊ መግባባት የተፈጠረበት አድርጎ ማሻሻል እንደሚያስፈልግ ነው የጠቆሙት። በህዝቡ የሚነሱትን ጥያቄዎች ለመፍታት እንደሚሰራ ገዢው ፓርቲ ሲገልጽ ቆይቷል። ሰሞኑን የተሰበሰበው የኢሃደግ ስራ አስፈጻሚ ኮሚቴም የችግሩ ምንጭ ስልጣንን ካላግባብ መጠቀም ነው፣ በዚህም ላይ እርምጃ ወስዳለው ብሏል። ዶክተር ነጋሶ እንደሚሉት ግን ይህ ጥሩ እርምጃ ቢሆንም የህዝቡን ጥያቄዎች ሙሉ በሙሉ አይመልስም።
በአንድ በኩል ኢሃደግ በህዝብ የሚነሱትን ጥያቄዎችና የህዝብን ችግሮች አቅም የሚል እንትን እንድምታ ላይ ለመድረስ ወይም ደግሞ ትርጉም ላይ ለመድረስ አልችልም። ያውቃሉ፣ በእኔ እይታ ይሰማሉ። ችግሩ ያንን ተቀብሎ ሁኔታዎችን ለማሻሻል እና ራሱንም ለማሻሻል ፍቃደኛ ነው ወይ የሚለው ጥያቄ ነው የሚመጣው። ሆኖም በእኔ እይታ ኢህአዴግ ስራ አስፈጻሚ ኮሚቴ በቀደም ያወጀው እቅድ አለኝ፣ ከጥቅምት ወር ጀምሮ ተግባራዊ አድርጋለሁ ያለው አንዳንዱ ህዝብን የመስማት ህዝብን እሰማለሁ ብሎ አሁንም እያካሄደ ነው፣ ውይይቶችን ይቀጥላል። እሱ ጥሩ ነው። የጥገኝነትና ግራ ሰብሳቢነትን በስፋት እታገላለሁ ይላል፣ ጥሩ ነው። ስልጣን ካላግባብ መጠቀም አለ፣ ይህንንም እታገለዋለሁ የሚል እንደዚሁም መልካም አስተዳደር እንዲመሰረት አድርጋለሁ፣ ልማትንም በተለይ ለወጣቶች እና ለአርሶ አደሮች ጠቃሚ በሆነ መንገድ እሰራለሁ እያለ ነው። ጥሩ ነው። ግን ይሄ አይበቃም በእኔ እይታ። በተጨማሪ ምን መደረግ አለበት ብሎ አንደኛ በህዝብና በተለይ በወጣቱና በመንግስት መካከል ያለመተማመን ተፈጥሯል። ኮንፊደንስ ቢልዲንግ ስራ መካሄድ አለበት።
መተማመንን የመፍጠር ስራ
አሁን ለምሳሌ ብዙ ሰዎች ታስረዋል። እንደዚህ መፈታት አለባቸው። ይሄንን በመልበት ጊዜ ወንጀለኞች ሰውን የገደለ ንብረትን ያጠፋ ግለሰብ ሊጠየቅበት ይችላል። ግን ይሄ ሁሉ ሰፊ እስር ለምንድን ነው የሆነው? የሚያቀይ ስለላለኝ እና በስፋት የታሰሩ ሰዎች እንዲፈቱ እንደገና
ተቃውሞ እንቅስቃሴ የታሰሩ ማለት ነው።
አዎ እንደገና ደግሞ የደረሰው የንብረት የሰው ህይወት የጠፋ አለ እና ይሄም በገለልተኛ አጣሪ ቡድን መጣራት አለበት። ተጣርቶ ወደ ፍትህ የሚቀርብ የመንግስት አካልም ካለ መንግስት አካል ውስጥ የሚሰሩ ግለሰቦች ካሉ መጠየቅ አለባቸው። በግለሰብም ደረጃ ይህንን ያደረጉም ካሉ መጠየቅ አለባቸው። የፍትህ ጉዳይ እና ካሳም መታየት አለበት ብዬ ነው የምገምተው። አንዱ ይሄ ነው። ሌላው ሲሰሙ የነበሩ ጥያቄዎች ወልቃይት ጠገዴ አለ፣ በኦሮሚያ የሚነሱ ጥያቄዎች አሉ። ለእነዚህ ጥያቄዎች ቶሎ መልስ የመስጠት ተጨማሪ ጉባኤ ደግሞ ጉባኤ በምልበት ጊዜ ኢህአዴግን ጨምሮ የተለያዩ የተቃዋሚ ፓርቲዎችም ጨምሮ የሲቪክ ማህበራትም ካሉ እነሱን ጨምሮ የሃይማኖት ድርጅቶች የምሁራን የሚሳተፉበት የሀገር ሽማግሌዎች የሚሳተፉበት ተጨማሪ ጉባኤ የመንግስት ብቻ የሚያካሄደው ጉባኤ ሳይሆን መርቶ የሚያካሄደው ሳይሆን በገለልተኛ አካል የሚመራ ጉባኤ ተካሂዶ ጥያቄዎች እንደገና በደንብ እንዲሰሙና የመፍትሄ ሀሳብ የሚቀርቡበትና እነዛ የመፍትሄ ሀሳቦች ደግሞ ወደ እቅድ ገብተው ሁሉም ተረባርቦ እነዛን ችግሮች የሚፈታበት ሁኔታ ሊፈጠር ይገባል የሚል እንትን አለኝ።
እንግዲህ የመጨረሻ ርዕስ አድርገዋለሁ። እርስዎ ለስድስት ዓመታት ፕሬዚዳንት ሆነው አገልግለዋል፣ የሀገሪቱ ፕሬዚዳንት ሆነው አገልግለዋል። በዚህ አይነት ጊዜ ውስጥ በዚህ አይነት ወቅት የፕሬዝዳንቱ ሚና ምንድን ነው? ፕሬዝዳንቱ አሁን ያሉት ፕሬዝዳንት ዶክተር ሙላቱ ተሾመ ምን አይነት ሚና ሊጫወቱ ይችላሉ?
በጣም ከባድ ነው። ህገ መንግስቱን ካየ የዚህ አይነት ሁኔታ ሲፈጠር ጣልቃ የመግባት እንትን መፍታ አይሰጥም ለፕሬዝዳንቱ። ሆኖም ግን አንደኛ ፕሬዝዳንቱ የሁሉም ወኪል መሆን ያለበት ነው።
ረሰ ብሔር ስለሆነ
ከፓርቲዎች በላይ ተለያዩ ብሔር ብሔረሰቦች በላይ ሲቪክ ማህበራት በላይ ከሁሉም በላይ ሆኖ አባት ነው ፕሬዚደንቱ። እና ስለዚህ ለኢህአዴግ ሀሳቦች ሊያቀርብ ይችላል። የሃይማኖት ድርጅቶችን ጠርቶ ከማናገር ሀሳብ ከመስማት አኳያ ያኔ እኔ የነበርኩ ጊዜ የፓርቲዎችን ተቃዋሚ ፓርቲዎችን ተገናኝቼ እንትን ባልልም አትሊስት የሃይማኖት ድርጅቶችን አናግሬያለሁ።
ዶክተር ነጋሶ ጊዳዳ የቀድሞው የኢትዮጵያ ፕሬዝዳንት እንደዚሁም የቀድሞው የተቃዋሚ ፓርቲ መሪ አሁን በግል የሚንቀሳቀሱ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች።
እሺ እኔም አመሰግናለሁ።